ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ጥር 28 2016 ዓመተ ምህረት ዝግጅታችን ጀመረ። የእንደራሴዎች ጥያቄና የጠቅላይ ሚኒስትር አብይ አህመድ ምላሾች እንዲሁም በአማራ ክልል መራዊ ከተማ የኢትዮጵያ ወታደሮች ከ50 በላይ ሰላማዊ ሰዎች መግደላቸውን ነዋሪዎች መናገራቸው የተመለከቱ ዘገባዎችና ሌሎችንም በምሽቱ ዝግጅቶቻችን አካተን ወደ እናንተ መጥተናል። ሰላም ጤና ይስጥልን፣ እንደምን አምሽታችኋል አድማጮቻችንና ተመልካቾቻችን። የአሜሪካ ድምጽ ዝግጅታችን የምሽቱ ጀምሯል። አስማማየ ነው ምሽቱን እያስተናገድኳችሁ ከእናንተ ጋር አምሻለሁ። ለዓለም ለተሰባሰቡ ዜናዎች ደግሞ አሉላ ከበደ እዚህ አብሮኛል። እንዲሁም ከስቱዲዮ ስርጭቱን የምታቀናብርልን ብርሃን ኃይሉ ናት። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ ከእናንተ ጋር አብረን እናመሽ ነው የሚሆነው። እናንተም ከኛ ጋር እንድታመሹ ከወዲሁ ግብዣችን ነው። አሁን ከዓለም ለተሰባሰቡ ዜናዎች አሉላ ይጠብቃችኋል።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን። ወደ ኢትዮጵያ እንዳይገቡ የተከለከሉት ብፁዕ አባ ጴጥሮስ ወደ አሜሪካ ተመለሱ። ብሪታንያ ለኢትዮጵያ የ100 ሚሊዮን ፓውንድ እርዳታ ለመስጠት ቃል ገባች። የአውሮፓ ህብረት ጆሴፍ ቦሬል ህብረቱ የሰጠውን እርዳታ ተከትሎ ኬቪን ጎበኙ። ኬንያዊው የባዕድ አምልኮ መሪ 191 ህጻናትን በመግደል ተወነጀሉ የሚሉት ይገኙባቸዋል። አሁን ወደ ዝርዝሩ። ወደ ኢትዮጵያ እንዳይገቡ የተከለከሉት ብፁዕ አቡነ ጴጥሮስ ወደ አሜሪካ ተመልሰዋል። በኢትዮጵያ የተዋህዶ ቤተክርስቲያን የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክና የአካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ በአሜሪካ ከነበራቸው ቆይታ ተመልሰው ቦሌ ዓለም አቀፍ የአየር ማረፊያ ሲደርሱ ወደ ኢትዮጵያ እንዳይገቡ ተከልክለዋል። ብፁዕ አቡነ ጴጥሮስ ለማህበረ ቅዱሳን የቴሌቪዥን ጣቢያ በሰጡት ቃለ ምልልስ ወደ ሀገር እንዳይገቡ በመከልከላቸው ወደ ዩናይትድ ስቴትስ ለመመለስ መገደዳቸውን ተናግረዋል። አሁን አሳፍረውኝ ተመለስኩ፣ ወደ መጣሁበት ዩናይትድ ስቴትስ መለሱኝ ሲሉም ገልጠዋል። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽህፈት ቤት የህዝብ ግንኙነት መምሪያ ዛሬ ከቀትር በኋላ በማህበራዊ ትስስር ገጹ እንዳሰፈረው ብፁዕ አቡነ ጴጥሮስ ከሳምንታት በፊት በቋሚ ሲኖዶስ እውቅና ነበር ወዲህ ወደ ዩናይትድ ስቴትስ ያመሩት። በቆይታቸውም ሐዋርያዊ አገልግሎት ማከናወናቸውን፣ የከተራና የጥምቀት በዓላትን ከመንፈስ ልጆቻቸው ጋር ማክበራቸውንና ለአዳጊ ሕፃናት ማዕረግ ድቁና መስጠታቸውን የህዝብ ግንኙነት መምሪያው አመልክቷል። ብሪታንያ ለኢትዮጵያ የ100 ፓውንድ እርዳታ ለመስጠት ቃል ገባች። ብሪታንያ ጦርነትና ድርቅ እጅግ የከፋ ሰብአዊ አደጋ በደቀኑባት ኢትዮጵያ ለከፋ ጉዳት ለተጋለጡ ሚሊዮኖች ምርጃ የሚውል አዲስ የ100 ሚሊዮን ፓውንድ በዶላር ሲሰላ የ125 ሚሊዮን ዶላር እርዳታ የምትሰጥ መሆኗን ትላንት አስታውቃለች። በጦርነት በተጎዳው የትግራይ ክልል የቸነፈር አደጋ ማንዣበቡን በመግለጽ የአካባቢው ባለስልጣናት ማስጠንቀቃቸውን የዘገበው አጃንስ ፍራንስ ፕሬስ በጥቅምት 2013 ዓ.ም በፌዴራል መንግስቱ ኃይሎችና በትግራይ ታጣቂዎች መካከል የተቀሰቀሰው ግጭት እስከ ግማሽ ሚሊዮን የሚደርሱ ሰዎችን ሕይወት ሲያጠፋ ቁጥራቸው 1 ሚሊዮን የሚጠጉ ሌሎች ማፈናቀሉን አስታውሷል። የሰሜን ኢትዮጵያው ጦርነት ከሁለት ዓመታት በኋላ በጥቅምት 2015 ዓ.ም በሁለቱ ወገኖች መካከል በተደረሰው የሰላም ስምምነት ቢጠናቀቅም በሌሎች አገሪቱ ክፍሎች በተለይም በቀደመው ጦርነት ወቅት የፌዴራሉን ወታደሮች ሲደግፉ ከነበሩት የአማራ ክልል ኃይሎች ጋር ግጭቱ ተባብሶ መቀጠሉን የፈረንሳዩ ዜና ወኪል አመልክቷል። ዘገባው አያይዞም በታህሳስ ወር የመንግስታቱ ድርጅት የሰብአዊ ጉዳዮች ተቋም በአንዳንድ የሰሜንና ደቡብ እንዲሁም ደቡብ ምስራቅ ኢትዮጵያ አካባቢዎች የድርቁ ሁኔታ እየተባባሰ መምጣቱን፣ አፋጣኝ ተጨማሪ እርዳታ ካልተደረሰም ይበልጥ የከፋ ይሆናል ሲል አስጠንቅቆ ነበር። እናቶችና ጨቅላ ሕፃናትን ጀምሮ ከ3 ሚሊዮን በላይ ኢትዮጵያውያን ብሪታንያ አዲስ በመትሰጠው የሰብአዊ እርዳታ ድጋፍ እንዲሁም ለትግራይ በመትለግሰው ተጨማሪ እርዳታ አማካኝነት የህይወት አድን እርዳታ ያገኛሉ ስትል ለንደን ትናንት አስታውቃለች። በሌላ ተያያዥ ዜና የብሪታንያው የልማትና የአፍሪካ ጉዳዮች ሚኒስትር አንድሩ ሚቸል ሁኔታው ተጨማሪ ዓለም አቀፍ እርዳታ የሚሻ መሆኑን በማሳሰብ በኢትዮጵያ ያደረጉትን የሁለት ቀናት ጉብኝት አጠናቀዋል። ቀውሱ ለዓለም የማንቂያ ደወል ነው ያሉት ሚቸል የምግብ እጥረቱ በጣም አሳሳቢ ከሆነ ደረጃ ላይ ደርሷል፣ ጦርነት ብዙዎችን ከማፈናቀሉም በላይ አስፈላጊ መሰረተ ልማቶችን አውድሟል፣ የአየር ንብረት ለውጥና ኤልኒኞ የአገር ውስጥ መፈናቀሉን አባብሰውታል ብለዋል። ዓለም አቀፉ ማህበረሰብ ከኢትዮጵያ ጎን ሊቆም ይገባል ሲሉም የእንግሊዙ ባለስልጣን ጥሪያቸውን አሰምተዋል። እንግሊዝ የምትለግሰው ይህ የ100 ሚሊዮን ፓውንድ እርዳታ የሚበልጠውም በተለይ ለበረታ አደጋ ለተጋለጡት እድሜያቸው ከአምስት ዓመት በታች የሆኑ ህጻናት፣ ነፍሰ ጡርና ድህረ ወሊድ እናቶች መሰረተ ጤና አገልግሎቶችን ለማቅረብ እንደሚውል ተመልክተዋል። የአውሮፓ ህብረቱ ጆሴፍ ቦሬል ኬቭን ጎበኙ። የአውሮፓ ህብረት የውጭ ፖሊሲ ኃላፊ ጆሴፍ ቦሬል ዛሬ ማክሰኞ ኬቭንስ በጎበኙበት ወቅት ህብረቱ ለዩክሬን በሚሰጠውና እርሳቸው የማያወላውል ባሉት ወታደራዊና የገንዘብ ድጋፍ ዙሪያ እንደሚወያዩ ተናግረዋል። ቦሬል ወደ ዩክሬን ያቀኑት የአውሮፓ ህብረት ለመጪው 4 ዓመታት ለኬቭ የመደበውን የ54 ቢሊዮን ዶላር ድጋፍ ባጸደቀ ጥቂት ቀናት ውስጥ ነው። ቦሬል በኬቭ ቆይታቸው ዩክሬን የአውሮፓ ህብረት አባል ለመሆን የሚያስችሏትን ለውጦች ዙሪያም ለምትሰራቸው ስራዎች ከባለስልጣናቱ ጋር የሚነጋገሩ መሆናቸውን አክለው አመልክተዋል። በሌላ ዜና ዓለም አቀፉ የአቶሚክ ኢነርጂ ድርጅት IAEA ኃላፊ ራፋል ግሮሲ የዛፖቪሪያን የኒውክሌር ኃይል ማመንጫ ጣቢያ ለመጎብኘት በተያዘ እቅድ በዛሬው ዕለት ኬቭ ገብተዋል። ግሮሲ ከባለስልጣናቱ ጋር እንደሚነጋገሩና አሁንም በደካማ አያያዝ ላይ ይገኛል ያሉትን በሩሲያ ቁጥጥር ስር ያለውን የዩክሬን አካባቢ የሚገኘው የኒውክሌር ማመንጫ ጣቢያ የደህንነት ሁኔታ የሚገመግሙ መሆናቸውን ተናግረዋል። በተጨማሪም በጣቢያው ያለው የኒውክሌር ነዳጅ አያያዝ ሁኔታ እንደሚያሳስባቸው፣ በጣቢያው የሚሰሩ ሰራተኞች ቁጥር መቀነሱም ለአይኤኢኤ ስጋት መደቀኑን አመልክተዋል። ጣቢያው በአውሮፓ ውስጥ ትልቁ የኒውክሌር ኃይል ማመንጫ ነው። በሌላ ዜና ሩሲያ በዛሬው ዕለት ሰሜን ምስራቅ ዩክሬን ላይ ያስወነጨፈችው ሚሳኤል አንድ ሰው ሲገድል ሌሎች 3 ሰዎች ማቁሰሉን የዩክሬን ባለስልጣናት አስታውቀዋል። የካርኪቭ አገረ ገዢ ኦሌግ ሲኒጎቭ 2 S-300 የተባሉ የሩሲያ ሚሳኤሎች አንድ ዞሎቺቭ ከተማ ውስጥ የሚገኝ ባለ 3 ፎቅ ህንጻ ሆቴል ማውደማቸውን ተናግረዋል። አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ማክሰኞ ምሽት የሰዓቱን የዓለም ዜና ነው። ብሊንከን ከግብጽና ከኳታር መሪዎች ጋር በያዟቸው ንግግሮች የተኩስ አቁም ግፊታቸውን ቀጥለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በጋዛ አዲስ ጊዜያዊ የተኩስ አቁም በሚደረግበትና ለፍልስጤማውያን የሚደረገው የሰብአዊ እርዳታ በሚጨምርበት መንገድ ላይ ከግብጽና ከኳታር መሪዎች ጋር ተወያይተዋል። ብሊንከን በካይሮ ላይ ከግብጹ ፕሬዚዳንት አብደል ፋታህ አልሲሲና እንዲሁም ወደ ዶሃ በመጓዝ ከኳታሩ መሪ አሚር ሼክ ታሚም ቢን ሐማድ አልታኒና ከጠቅላይ ሚኒስትሩ መሐመድ ቢን አብዱራህማን አልታኒ ጋር ይነጋገራሉ። ዩናይትድ ስቴትስ፣ ግብጽና ኳታር በአሁኑ ወቅት ትኩረት ያደረጉበት ያለው የተኩስ አቁም ሐሳብ በትብብር እየሰሩት ያለ ነው። ጣሊያን በአንድ የፍልሰተኞች ማቆያ ማዕከል የተፈጠረው ሁከት ሳቢያ 14 ሰዎችን አሰረች። ሮም አቅራቢያ በሚገኘው አንድ የፍልሰተኞች ማዕከል ውስጥ አንድ ወጣት ራሱን ካጠፋ በኋላ የተቀሰቀሰውን ሁከት ተከትሎ የጣሊያን ሕግ አስከባሪዎች 14 ሰዎችን በቁጥጥር ስር መዋላቸውን ትላንት አስታውቀዋል። ፍልሰተኞቹ ከትላንት በስቲያ እሁድ ጥር 26 2016 ዓ.ም የነበሩበትን ማቆያ ስፍራ በኃይል ጥሰው በመውጣት ወደ አንድ የተሽከርካሪዎች ማቆሚያ በማምራት የመኝታ ፍራሾችን በማቃጠልና ቁሳቁሶችን መወርወር በጀመሩበት ወቅት 2 ፖሊሶችና አንድ ወታደር የመቁሰል አደጋ የደረሰባቸው መሆኑም ተዘግቧል። ፖሊስ እና ከፊችሜኖ ከተማ አቅራብ አውሮፕላን ማረፊያ አቅራቢያ የሚገኝ ህጋዊ ፍቃድ የሌላቸውን ስደተኞች ለአጭር ጊዜ የሚቆዩበት የፖንቴ ጋለሪያ ማዕከልን ለመቆጣጠር አስለቃሽ ጭስ መጠቀሙም ተመልክቷል። በመጨረሻም ኬንያዊው የባዕድ አምልኮ መሪ 190 ህጻናትን በመግደል ተወንጅለዋል። የኬንያው የባዕድ አምልኮ መሪ ፖል ማኪንዜ እና 29 ተባባሪዎቻቸው የ191 ህጻናትን ነፍስ በማጥፋት በዛሬው ዕለት ክስ ቀርቦባቸዋል። የህጻናቱ አስከሬን ቁጥራቸው ከዚያ ያጥፍ ከመሆኑ ሌሎች አስከሬኖች ጋር ጫካ ውስጥ ተቀብሮ መገኘቱን ሮይተርስ ከናይሮቢ ባጠናቀረው ዘገባ አመልክቷል። ተከሳሾቹ በሙሉ ከባህር ዳርቻይቱ ማሊንዲ ከተማ ከሚገኝ ችሎት የቀረቡባቸውን ክስ ሲያስተባብሉ ከተጠርጣሪዎቹ አንዱ ክሱን መከታተል የሚያስችል የአእምሮ ብቃት እንደሌለው ተገልጧል። ማኪንዜ ተከታዮቻቸውን ዓለም ከመጥፋቱ በፊት ገነት ለመግባት ራሳችሁንና ልጆቻችሁን በረሃብ ግደሉ የሚል ትዕዛዝ መስጠታቸውን አቃቤ ሕግ በክሱ አመልክቷል። ከ400 በላይ አስከሬኖች በሻሆላ ጫካ ውስጥ ከተቀበሩበት ጉድጓዶች ተቆፍረው መውጣታቸውም የሚታወስ ነው። ማኪንዜ አስከሬኖቹ ከተቀበሩበት ስፍራ መገኘታቸውን ተከትሎ ባለፈው የሚያዝያ ወር በቁጥጥር ስር ከዋሉ በኋላ ሽብር ከመፍጠር ጋር የተያያዙ ወንጀሎች፣ ግድያና በሰዎች ላይ የስቃይ ድርጊት መፈጸምን ጨምሮ የተለያዩ ክሶች እንደቀረቡባቸው ይታወሳል። ክብራትና ክብራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም
አላ ከበደን ከዓለም ለተሰባሰቡ ዜናዎቹ ከልብ አመሰግናለሁኝ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ላይ ወደ እናንተ እየተላለፈላችሁ የሚገኘው የዛሬ ማክሰኞ ጥር 28 2016 ዓ.ም ዝግጅታችን ነው። ከአሜሪካ ድምጽ እየተከታተላችሁ ያላችሁት በምስልና ድምጽ ቅንብር ሲያሽናፊና ግርማ ደገፋ እንዲሁም የዌብና ማህበራዊ ድረገጽ ፕሮዲሰራችን አባዮ ገበያውን በምሽቱ አብረውናሉ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ዕለቱ አብይ ዜና። ዛሬ ጥቅምት 28 2016 ዓ.ም በተካሄደው የሕዝብ ተወካዮች ምክር ቤት መደበኛ ጉባኤ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ መንግስታቸው 3 የአማራ ክልል ጥያቄዎችን ለመመለስ በመስራት ላይ መሆኑን ተናግረዋል። የክልሉ ሕዝብ ጥያቄ ልማትና ወሰን እንደሚመለከት ለምክር ቤቱ አባላቱ ያስረዱት ጠቅላይ ሚኒስትሩ የወሰንን ጉዳይ በሕዝብ ውሳኔ መፍታት የመንግስት አቋም መሆኑን አብራርተዋል። ትግራይ ክልል በበኩሉ ይህን አማራጭ እንደማይቀበል ትላንትና አስታውቋል። ከሰላምና ጸጥታ፣ ከባህር በር መግቢያ ሰነድና ከሌሎችም በርካታ ጉዳዮች ጋር የተገናኙ ጥያቄዎች ለጠቅላይ ሚኒስትሩ ተነስተው ምላሽ ሰጥተውባቸዋል። ኬኔዲ አባተ ነው እንደሚከተለው ያቀርባል።
ዛሬ ጥር 28 2016 ዓ.ም በተካሄደው የሕዝብ ተወካዮች ምክር ቤት መደበኛ ጉባኤ ላይ ተገኝተው ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ በአማራና በኦሮሚያ ክልሎች የቀጠሉ ግጭቶችን ለማስቆም መንግስት የወሰደውን እርምጃ እንዲያብራሩ ከምክር ቤት አባላት በተደጋጋሚ ተጠይቀዋል። አቶ ተስፋውን ቦጋለ ጥያቄ ካነሱት የምክር ቤት አባላት አንዱ ናቸው።
በክልሉ ለተከሰተው የሰላም መደፍረስ ሊቃንና ሁሉንም የማህበረሰብ ክፍሎችን በማሳተፍ ፖለቲካዊ መፍትሄ ለመስጠትና አለፍሎም ንግግር ለማድረግ የተፈጠረውን የሰላም እጦት ችግር የተራዘመ እንዳይሆን በመንግስት በኩል ምን እየተሰራ ነው?
ለዚህና ከአማራ ክልል ጉዳይ ጋር ተያይዘው ለተነሱ ጥያቄዎች ሰፋ ያለ ምላሽ የሰጡት ጠቅላይ ሚኒስትር አብይ የክልሉ ሕዝብ ጥያቄ ልማትና ወሰንን እንደሚመለከት ገልጸው የመንግስታቸው አቋም የወሰንን ጉዳይ በሕዝብ ውሳኔ መፍታት መሆኑን ተናግረዋል። ውሳኔውን ተግባራዊ ለማድረግ ዝግጅት በሚደረግበት ወቅት ግጭቱ መቀስቀሱንም አብራርተዋል።
ሰላማዊና በውይይት ላይ ተመሰረተ ነገር ካልተከተልን በስተቀር ዘላቂ ሰላም በሕዝቦች መካከል ማረጋገጥ እንቸገራለን። እስከዚያ ድረስ ግን ያ ሪፍረንደም ያ ውይይት እስኪካሄድ አንኳር ጉዳዮች ቢመለሱ ያልነው አንደኛ የተፈናቀሉ ሰዎች ወደ ቀያቸው ይመለሱ፣ ሁለተኛ ህዝብ ራሱን በራሱ ያስተዳደር መብቱ ህገ መንግስታዊ ስለሆነ በውክልና ልንገዛው ስለማንችል ህዝቡ ከሰፈረ በኋላ በቀበሌ በወረዳ ደረጃ ከራሱ ልጆች የሚያስተዳድሩትን ሰዎች መርጦ እንዲያስተዳድር እናርግ ለጊዜው፣ ሶስተኛ በመሁራን በሃይማኖት አባቶች በሽማግሌዎች በወጣቶች ውይይት እያደረግን በሁለቱም ህዝቦች መካከል ያሉ ጥያቄዎች እንዲስተናገዱ አድርገን በሪፈረንደም ህዝቡ ወደ ፈለገበት እንዲጠቃለል እናደርግ። ይሄንን ካደረግን ዘላቂ ሰላም ልናመጣ እንችላለን። ከዚህ ውጭ ያለው አማራጭ ግን ግዚያዊ ድል እንጂ ዘላቂ ሰላም አያረጋግጥም የሚል አቋም ወስደን ለሁለቱም ክልሎች ነግረን ስራለን ጀምር ስንዘጋጅ ግጭቶች አጋጠሙ።
በሌላ በኩል የትግራይ ክልል ግዚያዊ አስተዳደር ትላንት ሰኞ ጥር 27 ባወጣው መግለጫ የወሰንን ጉዳይ በህዝብ ውሳኔ የመፍታት ሐሳብን እንደማይቀበል አስታውቋል። ጠቅላይ ሚኒስትሩ በዛሬው ማብራሪያቸው ለታጣቂዎች በድጋሚ የሰላም ጥሪ ማቅረበዋል።
የፌደራል መንግስት ብቻ ሳይሆን የሁሉም ክልል ከፍተኛ የመንግስት ኃላፊዎች አማራ ክልል ሄደው የአማራን ክልል ህዝብ ብሶት ችግር ያድምጡ፣ ያልመለስ ነው ያልገባን ነገር ካለ ብና ይሻላል ደን ወስነን ሁሉም አማራጭ ተሰማርቶ ውይይት ተደርጓል። የውይይቱን ውጤትና የተነሱ ጉዳዮች በቅርቡ እንደ ፓርቲ እንመከረበት ይሆናል። ተመካክረን ያጎደልነው ካለ ሞልተን ለጊዜው ያልቻልነው ካለ ታገሱን ብለን መልሰን ስናበቃ ያልታወቀ ካለ አሳውቀን በውሸት በሚዲያ የሚዛቡ ወሬዎች ካሉ ደግሞ አጥርተን ከህዝባችን ጋር መቀጠል ነው እንፈልገው። የሰላም ጥሪው በተደጋጋሚ ጠርቷል። አሁንም ሸኔም በአማራ ክልል እንቅስቃሴ ጽንፈኛ ኃይሎችም በሰላም በውይይት መሰራቸውን አስቀምጠው ሰላማዊ ፖለቲካ ትግል ማድረግ እንዲችሉ የፌደራል መንግስትም የክልል መንግስታትም ዝግጁ መሆናቸውን በድጋሚ ማረጋገጥ ፈልጋለሁ።
መንግስት ሸኔ ብሎ ከሚጠራው የኦሮሞ ነጻነት ሰራዊት ጋራ የተደረገውን ድርድር በተመለከተ ከምክር ቤት አባሏ ወርቅነሽ ጀማል ለተነሳው ጥያቄም ምላሽ ሰጥተዋል።
ከኦነግ ሸኔ ቡድን ጋር የተካሄደው ድርድር ያልተሳካበት ዋነኛ ምክንያት ምን እንደሆነ ቢገለጽ።
ታንዛኒያ በነበረው ድርድር የግልጽነት ችግር አለ ብለው ለሚያስቡ ኃይሎች ድርድር ከጀመርን በኋላ በነበሩ ውይይቶች ሲጨመቅ ለኢትዮጵያ ህዝብ ይህንን ነገር አሳካን ብለን ለመናገር የሚያስችል ድምዳሜ ላይ ባለመደረሱ ምንም ነገር ማቅረብ አልቻለም። ወደፊት ልቦና ሰጥቷቸው የኢትዮጵያን ህግ አክብረው የኢትዮጵያን ስርዓት አክብረው በውይይት አምነው ድርድሩ ሲፈጸም ደግሞ በግልጽ ለዚህ ለተከበረው ምክር ቤት እንዲሁም ለመላው ኢትዮጵያ ህዝብ ሪፖርት ይቀርባል።
ታጣቂ ቡድኑን በግድያ በእገታና በዘረፋ ተግባራት ወንጅለውም ኮንነዋል።
አሁን ሸኔ ተሰማርቶ ያለው ግለሰቦች ማገድ፣ መኪና ማቃጠል፣ ልማት እንዳይሰራ ማድረግ ነው። ይህ በማንኛውም የትግል መስፈርት ለሆነ ዓላማ መሳካያ የሚደረግ የትግል ስልት ተብሎ ሊወሰድ አይችልም፣ ጥፋት ነው። እንበልና እንካቹ ውሰዱስ ቢባሉ በምን ሞራል ነው የዘረፍከውን የገደልከውን ያገትከውን ህዝብ ነገር ለምራህ እንትለው? ይህ አግባብ አይመስለኝም። ልቦና ደስቶ ወደ ሰላም መድረክ ራስን ማምጣት ያስፈልጋል። የራስን ህዝብ ያሰቃዩ እታገልላለሁ ማለት ጥቅም የለውም።
የኦሮሞ ነጻነት ሰራዊት ከዚህ ቀደም በተደጋጋሚ ከመንግስትና ከህዝብ የሚቀርብበትን ክስና ወንጀላዎች እንዳልፈጸመ በመግለጽ ማስተባበሉ ይታወሳል። ከፕሪቶሪያው የሰላም ስምምነት በኋላ በትግራይ ክልል በተለያዩ ዘርፎች ተከናውነዋል ያሏቸውን ተግባራትም ጠቅላይ ሚኒስትሩ አብራርተዋል። ሌላው የምክር ቤት አባል ዶክተር አብርሃም አለማየሁ በኢትዮጵያና ሶማሊላንድ መካከል የተፈረመውን የመግባቢያ ሰነድ ተከትሎ ስለተቀሰቀሱ ውጥረቶች ለጠቅላይ ሚኒስትሩ ጥያቄ አንስተዋል።
በስምምነቱ ዙሪያና ለሀገራችን የሚኖረው ፋይዳ ተጨማሪ ማብራሪያ ቢሰጡበት። በተለይ በሶማሊያ መንግስት በኩል በሚነሱ ቅሬታዎች ዙሪያ የመንግስት ምላሽ ምን እንደሆነ ቢገለጽ።
ከኢትዮጵያ በላይ ለሶማሌ የሞተ አንድም ሀገር የለም። መግለጫ ያወጣል የሞተ አንድም ሀገር የለም፣ ወደፊትም አይኖርም። በነገራችን ላይ የዛሬ 2 ወር 3 ወር ገደማ እናንተ ጋር ስለ ቀይ ባህር ከተወያየንበት ማግስት በሺ የሚቆጠሩ የሶማሊያ መንግስት ወታደሮች ሁርሱ አሰልጥነን ልከናል። በውስጣችን ክፋት ካለ እንዴት ሁርሱ አሰልጥነን ወደዛ እንልካለን ወታደር? እኛ ሶማሊያ ጋር ምንም አይነት ግጭት ምንም አይነት ንግግር አንፈልግም። ወንድሞቻችን ናቸው፣ በጋራ ትብብር ማደግ እንፈልጋለን። የሶማሊያ መንግስት ከኢትዮጵያ ጋር መጋጨት ፍላጎት ያለው አይመስለኝም። ስገምት ግን ፍላጎት ያላቸው ኃይሎች ሶማሊያን እንደ ፕሮክሲ መጠቀም ይፈልጋሉ። ለዛ ደግሞ እኛ አንመችም። በሶማሊያ ወንድሞቻችን ላይ ምንም አይነት የከፋ ነገር ለማድረግ ለመናገርም ለማድረግም ዝግጁ አይደለም።
በጉዳዩ ላይ ሰፋ ያለ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ የኢትዮጵያ ፍላጎት የባህር በር ማግኘት ብቻ መሆኑን ገልጸው ለዚህም በዓለም ሕግ መዳኘት እንፈልጋለን ብለዋል። ኢትዮጵያ ውጊያ እንደማትፈልግ ደጋግመው ያነሱ ሲሆን የሚፈልግ ካለ ግን አያሸንፈንም ብለዋል።
በዓለም ሕግ በቢዝነስ ሕግ መዳኘት እንፈልጋለን። ከማንም መቀማት አንፈልግም። የማንንም ሏላዊነት መንካት አንፈልግም። እናከብራቸዋለን። ወንድሞቻችን ናቸው፣ እንወዳቸዋለን። በቸገራቸው ጊዜ እንሞትላቸዋለን። እና አየር ላይ በጣም ብዙ ኖይዞች አቧራዎች አሉ። አቧራዎች እዛ ደግሞ ማለት የሚፈልጉ አገሮች አሉ። እኛ ደግሞ አቧራውን ሬስት ማድረግ እንፈልጋለን። እንፈልገው አሻራ ብቻ ነው፣ እንፈልገው ልማት ብቻ ነው፣ ግርግር አንፈልግም። ኢትዮጵያ በታሪኳ ማንንም አገር ወራ አታውቅም። ማንንም አገር ወሯት ግን አሸንፏት አያውቅም። ሶስት አይደለም 10 ቢደምር ኢትዮጵያ ማሸነፍ አይችልም። እኛ እንዋጋም አንፈልግም። ወደዚህ ከመጣ ደግሞ አይችልም። ለሱ በቂ የሆነ አቅም አለን። ስጋት የለብን። እኛ ያሰጋን የሰፈር ጎረምሳ ነው እንጂ ወራሪ አይደለም።
ሶማሊላንድ ራስዋን እንደ ነጻ ሀገር ብትቆጥርም የግዛት ያካል ነች የምትለው ሶማሊያ በበኩሏ የመግባቢያ ሰነዱ ሉዓላዊነቴንና የግዛት አድነቴን የሚጋፋ ነው በማለት ተግባራዊ እንዳይሆን ዓለም አቀፍ ድጋፍ በማፈላለግ ላይ መሆኗ ይታወቃል። ጠቅላይ ሚኒስትር አብይ ዛሬ ለምክር ቤት አባላት በሰጡት ማብራሪያ ላይ ግብጽ ከዚህ በኋላ ድርድር አላደርግበትም ባለችው በህዳሴ ግድብ ጉዳይ ላይ ኢትዮጵያ አቋሟን እንዳልቀየረችና አሁንም ለድርድር ዝግጁ መሆኗንም ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኝ አሜሪካ ድምጽ ራዲዮ የሚተላለፍላችሁን የምሽቱን ዝግጅታችን ነው። ቀደም ሲል ሰማችሁት የለቱን አብይ ርዕስ ነበር። አሁን የትንታኔው መጽሔት ይቀጥላል። በአማራ ክልል መራዊ ከተማ የፌደራል ኃይሎችና በፋኖ ታጣቂዎች መካከል ባለፈው ሳምንት ያደረጉት ውጊያ ተከትሎ የኢትዮጵያ ወታደሮች ከ50 በላይ ሰላማዊ ሰዎች መግደላቸውን ነዋሪዎች ተናገሩ። በኢትዮጵያ የፌደራል ወታደሮችና በአማራ ክልል የአካባቢ ሚሊሻዎች መካከል የተካሄደው ውጊያ ተከትሎ በተደረገ የቤት ለቤት ፍተሻ የኢትዮጵያ ወታደሮች በዚህ ሳምንት ከ50 በላይ ሰላማዊ ዜጎች መግደላቸውንም ሮይተርስ የከተማዋን ነዋሪዎች ጠቅሶ ዘግቧል። የአሜሪካ ድምጽ ያነጋገራቸው ነዋሪዎችም ግድያው መፈጸሙና የሟቾቹ አስክሬንም በጅምላ መቀበራቸውን ገልጸዋል። ነዋሪዎችን ያነጋገረችው አስቴር ምስጋና ያደረሰችን ዘገባ ከሮይተር ዘገባ ጋር አቀናጅታ ስመኝሽ ቆየ እንደሚከተለው ታቀርባለች።
በአማራ ክልል መራዊ ከተማ በፌደራል ኃይሎችና በፋኖ ታጣቂዎች መካከል ባለፈው ሳምንት የተካሄደውን ውጊያ ተከትሎ የፌደራል ወታደሮች ባካሄዱት የቤት ለቤት ፍተሻ ቢያንስ 50 ሰው መግደላቸውን የከተማዋ ነዋሪዎች ለሮይተርስ ተናግረዋል። ውጊያው በሐምሌ ወር ከተጀመረ ወዲህ ብዙ ሰዎች ባንዴ የተገደሉበት አስከፊ ክስተት መሆኑን ተገልጿል። የተባበሩት መንግስታት ድርጅት ነሐሴ ወር ላይ አውጥቶት በነበረው ሪፖርት በኢትዮጵያ ጦርና በፋኖ ሚሊሻዎች መካከል እየተደረገ ባለው ውጊያ ከ200 በላይ ሰዎች መገደላቸውን አስታውቆ ነበር። የአሜሪካ ድምጽ ያነጋገራቸውና ለደህንነታቸው ስለሚሰጉ ስማቸው እንዳይገለጽ የጠየቁ የከተማዋ ነዋሪ ባለፈው ሳምንት ሰኞ ጥር 20 2016 ዓ.ም በፋኖ ታጣቂዎችና በፌደራል ኃይሎች መካከል የተካሄደውን ውጊያ ተከትሎ በከተማው ስለተፈጸመው ግድያ እንዲህ ያስረዳሉ።
ባያ ማለት ነው። በመከላከያና በፋኖ 12 ላይ የተጀመረው ውጊያ በአራት ሰዓት ተኩል ቆየ። ያው እንደስ ዝበቷቸውም ለቅቆት ወዲያ አሁንም በቃ ቤት እያወርቱ በቃ የእነሱ መረጃ ናቸው፣ ፋኖ መረጃ ናቸው፣ የእነሱ መረጃ ናቸው፣ የተዋጋችሁ እናንተ ናቸው የተዋጋችሁ እያሉ ነው ያወርቱ የረሸኗቸው። ከአንድ ላይ 22 ሰው ሞተ። ማርያም መራዊ ከተማ ማርያም ቤተክርስቲያን የተቀበረ 22 ሰው ከላይ ደግሞ አፍኖ የወሰዷቸው ነበሩ። ደግሞ አሁን ደግሞ ነጃን ደግሞ አመጣው ደግሞ ከአስፓልት የገደሏቸው ወደ 30 ሰው ደግሞ ዞሮ ዞሮ ቀውሎ ተፈጠመ። በየገጠሩ የሚሄዳለ መራዊ ማርያም ላይም የተቀበራለ።
ሮይተርስ ያነጋገራቸው 3 የከተማዋ ነዋሪዎችና አንድ በውጊያው የተሳተፈ የፋኖ ታጣቂም ግድያው የተፈጸመው ሰኞ ዕለት በፌደራል ጦርና በፋኖ መካከል ውጊያ ከተደረገ በኋላ መሆኑን አስረድተዋል። ነዋሪዎቹ ለደህንነታቸው ስለሚሰጉ ማንነታቸው እንዳይጠቀስ የጠየቁ ሲሆን ሮይተርስ የምስክርነት ቃላቸውን ከሌላ ገለልተኛ አካል ማረጋገጥ አለመቻሉን ጠቅሶ ዘግቧል። 3ቱ ነዋሪዎች ከውጊያው በኋላ የፋኖ ታጣቂዎች መራዊ ከተማን ለቀው ሲወጡ የፌደራል ወታደሮች ቤት ለቤት በመሄድ ንጹሃን ዜጎችን እንደገደሉ ለሮይተርስ ገልጸዋል። ከሶስቱ ነዋሪዎች ሁለቱ ለሰዓታት መኖሪያ ቤታቸው ውስጥ ተደብቀው መቆየታቸውን የገለጹ ሲሆን አንደኛው ግድያው ሲፈጸም ከከተማው ውጪ እንደነበርና ስለተፈጸመው ግድያ ከጎረቤቶቹ እንደተረዳ ተናግሯል። የኢትዮጵያ መንግስትና የፌደራል ጦር ቃል አቀባዮች እንዲሁም የአማራ ክልል አስተዳደር በመርአዊ ከተማ ስለተፈጸመው ግድያ ከሮይተርስ ለቀረበላቸው ጥያቄ ወዲያውኑ ምላሽ አልሰጡም። በአሜሪካ ድምጽ በኩል በጉዳዩ ላይ ምላሽ ለማግኘት ለመንግስት ኮሙኒኬሽን ጉዳይ ሚኒስትሩ ለገሰ ቱሉ የእጅ ስልክ ላይ ደውለን ስልካቸው ስለማይነሳ ምላሻቸውን ማካተት አልቻልንም። የአሜሪካ ድምጽ ያነጋገራቸውና ማንነታቸው እንዳይገለጽ የጠየቁ ሌላ የመርአዊ ከተማ ነዋሪ በፌደራል ወታደሮች የተገደሉትን ወደ 50 የሚጠጉ ንጹሃን ዜጎች ለመቅበር ፈቃድ ተከልክለው እንደነበር ገልጸው ፈቃድ ካገኙ በኋላ ግን በከተማው በሚገኘው ማርያም ቤተክርስቲያንና ሌሎች አካባቢዎች መቅበራቸውን አስረድተዋል።
ላይ ነው ወድቀው እንትን ታሉ በኋላ ነው ያገኘናቸው። እናነሳ 45 ሰዎች አካባቢ ላይ ያው ወድቀው ተገኙ። ያው ክሬን ለማንሳት መከላከያ አላስ መስናሉ የኛ ሳይነሳ እናንተ እንዴት አንፈልጋችሁ? በኋላ አንሱና ወሰዱ ተባልና አንስተን ወስደን ያው ማርያም መልቀቅ አራው ቤተክርስቲያን ወስደን ያው የቀብር እንትን አድርገናል። ያካ ገደልም ባይቆፈር ያው ባንድ እየደራረብን እየቀበርን ያው ፈጥመን እዛ በኋላም ግቡ ተባለ። ያው ፈርሶ በደንብ እንትን ሳይሉ እንኳን ግቡ ተብሎ ያው ሩጠን ነው የተነሳን እንደገና ሩጣን ነው የመጣነው ደጋታችን።
እኚሁ ነዋሪ አክለው ከተገደሉት ንጹሃን ዜጎች መካከል ወጣቶች፣ ሴቶችና አረጋውያን እንደሚገኙበት ገልጸው የተወሰኑትንም በግል እንደሚያውቋቸው ያስረዳሉ።
ምንም ነገር የማያውቁ ዘበኛ የሆኑ የቴሌ ዘበኛ የመንግስት ተቋም የሚጠብቁ ሴቶች፣ ታማኞች ምናምን ድብልቅ ነው በቃ ህጣኖች ከቤት ተጎትተው እየወጡ የተገደሉት። እነዚህ ወያኔ የተባሉት ጠላ ቤት ውስጥ እየጠጡ ጎትተው አውጥተው እንትታቸው አስፈልግለን ንጹሃን ዜጎች የመሞታቸው እኛም በጣም እያዘነን ያለ እነሱ ጋር ጦርነት አልገጠሙ አልፎ በመሄዱ እድሜያቸው በገፋ ሰዎች እንደገና ነገ አድገው አገር ይጠቅማሉ በሚባሉ ሰዎች ላይ ህጣናት የ12 ዓመት ልጅ እየተጎተቱ ሴቶች እርግጥ በጣም የሚያሳዝን ነገር ነው። እዛ በላይ አንስተን ለመቅበር እንኳን አሞተው ውስጥ ሞላ የሚባል አካል መከላከያ የደርግ መከላከያ የነበረ የትምህርት ቤት ዘበኛ የነበረ ገረመው የሚባል አካል የ12 አመት ልጅ ሀብት የሚባል ልጅ አቃሉ እንደገና አሁንም ሽማግሌ የ90 ሽማግሌ የሚሆን ሽማግሌ በሱቅ ላይ ተሰቅሎ የሚጠብቅ እሱም እንደዚሁ አባወጡ ይባላል። እዛ በላይ ይሄ ነው አዱኛ ይባላል። ብዙ ናቸው እነዚህን አቃሉ። እንግዲህ ያው በድንጋጤ ታሮ ስተቀር ብዙ ምናቃቸው ሰዎች አብረውን ያደጉ አብረውን የኖሩ ሰዎች ናቸው።
ሮይተርስ ያነጋገረው የመጀመሪያው ነዋሪም በአንድ ቤተክርስቲያን ውስጥ በተቆፈረ ጉድጓድ ውስጥ 32 አስክሬኖች ቆሞ ማስቀበሩን የገለጸ ሲሆን ተጨማሪ 20 አስክሬኖች በገጠር ውስጥ እንዲሁም ሌሎች 20 አስክሬኖች ደግሞ በሙስሊሞች የመቃብር ስፍራ መቀበራቸውን አስረድቷል። ሁለተኛው ነዋሪም በተመሳሳይ 65 ንጹሃን ዜጎች ሲቀበሩ መመልከቱን የገለጸ ሲሆን ሶስተኛውና ግድያው ሲፈጸም ከከተማው ውጪ የነበረው ነዋሪ ቢያንስ 51 ሰዎች መቀበራቸውን ከጓደኛው እንደሰማ ተናግሯል። ነዋሪዎቹ ለሮይተርስ ሲናገሩ ወታደሮቹ በፋኖ ድርጊት ምክንያት እየቀጧቸው መሆኑን እንደሚያምኑ የገለጹ ሲሆን ከሚሊሻዎቹ ጋር ግን ምንም አይነት ግንኙነት እንደሌላቸው ተናግረዋል። የአማራ ክልል መዲና በሆነችው ባህር ዳር ከተማ የሚገኘው የኢትዮጵያ ሰብአዊ መብቶች ኮሚሽን ቢሮ 35000 ሰዎች በሚኖሩባት መርአዊ ከተማ ስለተፈጸመው ግድያ ሪፖርቶች እንደደረሱት ገልጾ ሁኔታውን ለማጣራትና በንጹሃን ዜጎች ላይ ስለደረሰው የጉዳት መጠን ለማወቅ እየሰራ መሆኑን አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በአማራ ክልል በሚካሄደው ግጭት ተፈጽመዋል ያላቸውን በርካታ የመብት ጥሰቶች የመዘገበ ሲሆን አብዛኞቹ በመንግስት ታጣቂዎች የተፈጸሙ መሆናቸውን ገልጿል። ከነዚህ የመብት ጥሰቶች ውስጥ ቤት ለቤት በሚደረጉ ፍተሻዎችና የአየር ላይ ጥቃቶች፣ በሲቪሎች ላይ የሚፈጸሙ ግድያዎች የሚገኙበት ሲሆን ሮይተርስም እነዚህን ጥሰቶች መዘገቡን አስታውሷል። ሆኖም በአማራ ክልል ለሚፈጸሙ የመብት ጥሰቶች የኢትዮጵያ መንግስት ምላሽ አልሰጠም። ኮሚሽኑ በህዳር ወር ያወጣውን ሪፖርት ተከትሎ ግን መንግስት ሪፖርቱ ሚዛናዊነት የጎደለው መሆኑን ገልጾ የጦር እርምጃ በክልሉ ህግና ስርዓት ለማስከበር እንዲሁም የዜጎችን መብት ለማስጠበቅ የሚፈጸም መሆኑን አስታውቋል። በአማራ ክልል የሚካሄደው ግጭት ከወራት በፊት የተቀሰቀሰው መንግስት ከትግራይ ክልል ጋር የተካሄደውንና በአስር ሺዎች የሚቆጠሩ ሰዎች የሞቱበትን የእርስ በርስ ጦርነት ለማስቆም የሰላም ስምምነት ከተፈራረመ በኋላ ነው። ከትግራይ ኃይሎች ጋር በተካሄደው ጦርነት የፋኖ ታጣቂዎች ከፌደራል ኃይሎች ጋር ሆነው የተዋጉ ሲሆን የሰላም ስምምነቱ የአማራ ክልልን ለደህንነት ስጋት አጋልጧል በሚል በሁለቱ መካከል የነበረው ግንኙነት በፍጥነት ሻክሯል። በአስቴር ምስጋናውና በሮይተርስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የምሽቱ የተንታኔ መጽሔታችን ሲቀጥል የቱርክ ርዕደ መሬት አንደኛ ዓመት የተመለከተ ዘገባውን ደግሞ ለእናንተ እናደርሳለን። በቱርክ የ56000 ሰዎችን ህይወት ቀጥፎ 3 ሚሊዮኖችን ያፈናቀለው ርዕደ መሬት አንድ ዓመት ሆኗል። በመቶ ሺህ የሚቆጠሩ ሰዎች አሁንም ያዘኑና ሰቆቃቸውን እንደተሸከሙ በጊዜያዊ መጠለያ ውስጥ በመኖር ላይ ናቸው። መቼ አዲስ መኖሪያ ቤት እንደሚያገኙ ወይም ከቶንም ያገኙ እንደያውቁም የቪኦኤዋ ሄዘር መርዶ ከኢስታንቡል ላከችው ዘገባ እንግዶ ወልዴ እንደሚከተለው ያቀርባል።
በርካታ ጎረቤቶቿንና ዘመዶቿን እንዲሁም የአፓርትመንት መኖሪያዋን በርዕደ መሬቱ ያጣችው ሁሊያ አዲያማን ባለፈው ዓመት የካቲት ከተከሰተው አደጋ በፊት ጊዜ ወደ ኋላ ሊመልሳት ቢችል ኖሮ ቤቷን ሳይሆን የሰው ህይወትን ብታድን ትመርጥ ነበር።
ያን አላህ kimse yaşatmasın çok zor yani biz keşke
ማንም ሰው እንዳይነሱን እንዳይገጥመው አምላክ ይጠብቅ። በጣም ከባድ ሁኔታ ነው። ሰዎችን ሳይሆን ቤታችንን ብቻ ብናጣ ምንም አልነበር። አንድ ጊዜ ህይወት ከጠፋ ተመልሶ አይመጣም።
ከ50 ሺህ በላይ ሰዎች በርዕደ መሬቱ ህይወታቸው እንደቅጠል ረግፈዋል። ሚሊዮኖች ደግሞ ተፈናቅለዋል። እንደ አዲያማን ያሉ በርካታ ቤተሰቦች ከእቃ ማጓጓዣ ኮንቴነር ወደ ተሰሩ ቤቶች ከመሸጋገራቸው በፊት በድንኳን ውስጥ ለወራት ቆይተዋል። በመቶ ሺህ የሚቆጠሩ ሰዎች አሁንም በድንኳን ውስጥ በመኖር ላይ ናቸው። የመሬት መንቀጥቀጥን የሚያጠኑ ባለሙያዎች እንደሚሉት በቱርክ አምና የተከሰተው ርዕደ መሬት ከባድ ቢሆንም አብዛኛውን የንብረት ውድመትና የሰውን ህይወት ከጥፋት ማዳን ይቻል ነበር። ቱርክ ህንጻዎች ርዕደ መሬትን እንዲቋቋሙ ሆነው እንዲገነቡ የሚያዝ ደንብ አላት። ባለፉት 10 ዓመታት በታየው ከፍተኛ ግንባታ መሃል ግን ደንቡ ችላ ተብሏል። ኦዝጉን ኮንካ ካንዲሊ በተሰኘው የርዕደ መሬት ጥናት ማዕከል ተመራማሪ ናቸው።
Another main problem is that the ones that were built after 2000 should be able to resist.
ሌላው ያለው ዋና ችግር ከእንደ አውሮፓና አቆጣጠር 2000 ዓመተ ምህረት በኋላ የተገነቡት አንዳንዶቹ እነዚህ ህንጻዎች የመሬት መንቀጥቀጡን መቋቋም ነበረባቸው። በተለይ ትላልቅ የሆኑ ህንጻዎች ርዕደቱን መቋቋም ሳይችሉ ቀርተዋል።
መንግስት በመቶ ሺህ የሚቆጠሩ አዲስ መኖሪያ ቤቶችን ለመገንባት ቃል ቢገባም እስካሁን ተሰርተው ያለቁት ግን በአስር ሺህ የሚቆጠሩ ብቻ ናቸው። የአደጋው ተጎጂዎች እንደሚሉት ምንም ቢደረግ ያጡትን መልሰው አያገኙ። ፊንዲክ አክሱ ሴት ልጇን፣ የልጇን ባለቤትና አራት ልጆቻቸውን አጣለች። በተለይ የልጆቹ ሞት ሀዘኗን የከፋ አድርጎታል።
ልጆቹ ትንሹ 5 አመቱ ነው። ከዛን ቀን ወዲህ ምን ውድ ጌጦች ብታቀርብልኝ ዓለምን ሁሉ ብትሰጪኝ እመኝኝ እነርሱን አይተካም። ሀዘናችን ያን ያክል ከባድ ነው።
ከአደጋው የተረፉት በወቅቱ የተመለከቱትን አስቀቃቂ ሁኔታ መቼም እንደማይረሱት ይናገራሉ። በመግቢያው ላይ ያደመጥናት ሁሊያ አዲያማን
በመደዳ የተደረደሩ አስክሬኖችን ተመልክተናል። ያንድ ሰው አስክሬን ሙሉ ለሙሉ ወደ ሐምራዊ ሲቀየር አይተናል። በፍርስራሽ ውስጥ ለሶስት ቀናት ተቀብረው እርዳታ ባለማግኘታቸው ህይወታቸው ካለፈ በኋላ ተቆፍረው የወጡ ሰዎችን አስክሬን አይተናል።
ሁሊያ አዲያማን ከእቃ ማጓጓዣ ኮንቴነር መኖሪያ ወጣ መንግስት ወደሚገነባቸው ቤቶች ከነ ቤተሰቧ ለመዘዋወር ተስፋ ታደርጋለች። ምናልባትም ያኔ ወደ ቀድሞ ቤቷ ይመለስ ይችላል ሊሰማት ይችላል ይሆናል። ሄዘር መርዶክ ከኢስታንቡል ለላከችው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
በመካከለኛው ምስራቅ በዩናይትድ ስቴትስ ኃይሎች ላይ የሚሰነዘረው ጥቃት ቀጥሏል። ዩናይትድ ስቴትስ ባለፈው ሳምንት መጨረሻ ኢራቅ፣ ሶሪያና የመን ውስጥ ያደረሰችው ጥቃት በኢራን የሚደገፉ ታጣቂዎች የሚሰነዘሩትን ጥቃት አላስቆመም። በኢራን የሚታገዙት ታጣቂዎች ሶሪያ ውስጥ 3 ጥቃቶች ያደረሱ ሲሆን ይህን ተከትሎም ዩናይትድ ስቴትስ ቀጣይ ጥቃቶችን ለመከላከል የመን ውስጥ ቢያንስ 2 ጊዜ ድብደባ አካሄዳለች። የአሜሪካ ድምጽ የመከላከያ ሚኒስቴር ዘጋቢ ካርላ ባብ ያስተላለፈችውን ዘገባ ቆንጅታዬ እንደሚከተለው ታቀርባለች።
ባለፈው ሳምንት 3 አሜሪካውያን ወታደሮች መገደላቸውን ተከትሎ አርብ ዕለት ከዩናይትድ ስቴትስ የተነሱት ቦምብ ጣይ አውሮፕላኖች ኢራቅና ሶሪያ የሚገኙ 85 በኢራን የሚታገዙ ታጣቂዎች ኢላማዎችን ደብድበዋል። የዩናይትድ ስቴትስ የመከላከያ ሚኒስቴር ቃል አቀባይ ሜጀር ጀነራል ፓት ራይደርስ ያስረዱ
Our responses are not complete. Again, I'm not going to telegraph.
የአጸፋ እርምጃችን አላበቃም። አሁንም ቢሆን ምን እንደምናደርግ አላውጅም ወይም አላብራራም። በምንፈልገው ሰዓትና በምንፈልገው ቦታ ላይ እርምጃውን እንወስዳለን። ከዚህ ሌላ ምንም አልላችሁም። ይሄው ነው።
በማግስቱም ዩናይትድ ስቴትስ እና ብሪታንያ የመን ውስጥ ያሉ የሁቲዎች ይዞታዎችን ኢላማ ያደረጉ ጥቃቶች አድርሰዋል። ምን እንጂ ኢራቅ፣ ሶሪያና የመን ውስጥ የሚንቀሳቀሱት የኢራን ግብረአበሮች የተወሰደው አጸፋ ጥቃት መልእክቱ የገባቸው አይመስልም። በኢራን የሚታገዙት ታጣቂዎች ከአርብ ወዲህ 3 ጊዜ በዩናይትድ ስቴትስ እና በአጋሮቹ ኃይሎች ላይ ጥቃት አድርሰዋል። ግሪን ቪሌጅ ድጋፍ ሰጪ ተልእኮ በተባለው የጦር ሰፈር አቅራቢያ በደረሰ ጥቃት 6 የሶሪያ ዲሞክራሲያዊ ኃይል አጋሮች ተገለዋል። ዩናይትድ ስቴትስ የመን ውስጥ ሁቲዎች በሚቆጣጠሯቸው አካባቢዎች ያሉ ጸረ መርከብ ሚሳኤሎችን አውድማለች። ዩናይትድ ስቴትስ እና እንግሊዝ የቦምብ ጥቃቶች ማካሄዳቸውን ተከትሎ ባለም አቀፍ የመርከብ ጉዞ መስመሮች ላይ ጥቃት ለማድረስ የተሰናዱ ሚሳኤሎች እንደነበሩ ነው የተመለከተው።
We're not at war with the Houthis. We're not seeking to go to war with the Houthis.
ከሁቲዎች ጋር ጦርነት ላይ አይደለንም። ጦርነት ውስጥ ለመግባትም ፍላጎት የለንም። ጥቃት ማድረሳቸውን የሚቀጥሉ ከሆነ ግን እኛም ያን የማድረግ አቅማቸውን የሚበጣጥስና የሚያወድም እርምጃ መውሰዳችንን እንቀጥላለን።
የኢራን ተባባሪዎች ጥቃታቸውን ከመቀጠላቸውም ሌላ የኢራቅ ባለስልጣናት ዩናይትድ ስቴትስ ላደረሰችው ጥቃት አስቀድማ አላሳወቀችንም በማለት ነቀፌታ ያሰሙ ናቸው። በሀገራችን መሬት ላይ በደረሱት ጥቃቶች ሲቪሎች ተገድለውብናል ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ምክትል ቃል አቀባይ ቬዳን ፓቴል በሰጡት ማብራሪያ
Iraq like every country in the region understood that there
were የወታደሮቻችን መገደል ተከትሎ በአጸፋው እርምጃ መውሰዳችን እንደማይቀር ኢራቅም እንደማንኛውም ያካባቢው ሀገር የተረዳችው ጉዳይ ነው። በተለይ አርብ ዕለት ስለወሰድነው እርምጃ ግን በቅድሚያ አላሳወቅንም። ጥቃቱን ካካሄድን በኋላ ወዲያውኑ ኢራቃውያኑን አሳውቀናቸዋል።
ዩናይትድ ስቴትስ የመከላከያ ሚኒስቴርም በሳምንቱ መጨረሻ በተወሰዱት ጥቃቶች በሰው ላይ የደረሱ ጉዳቶችን በሚመለከት አሁንም ግምገማ እየተካሄደ መሆኑን አስታውቋል። ኢራቅ፣ ሶሪያና ዮርዳኖስ ውስጥ እንደ አውሮፓውያን አቆጣጠር ካለፈው ጥቅምት አጋማሽ ወዲህ በዩናይትድ ስቴትስ ኃይሎች ላይ 170 ጊዜ ጥቃቶች ተሰንዝረዋል። የየመን ሁቲዎች ደግሞ በቀይ ባህርና በኤደን ባህረ ሰላጤ የዓለም አቀፍ የንግድ መርከቦች መተላለፊያዎች ላይ ከ30 ጊዜ በላይ ጥቃት አድርሰዋል።
እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ስርጭትን ነው። አድማጮቻችን፣ ከዋሽንግተን ዲሲ ወደ እናንተ እየደረሰ ያለው የዛሬ ምሽት ዝግጅታችን እንደቀጠለ ነው። ቀደም ሲል ተከታትሎ የነበረው የመጀመሪያውን አጋማሽ ነበር። አሁን ወደ ሁለተኛው አጋማሽ ምዕራፍ ላይ ደርሰናል። ሁለተኛው አጋማሻችን የመጀመሪያ ቅንብራችን ደግሞ የሁለተኛ ደረጃ መልቀቂያ ፈተናን የተመለከተ ይሆናል። ከሁለተኛ ደረጃ መልቀቂያ ፈተና የትምህርት አይነቶች መቀነሳቸው ያወያየ ነው። የትምህርት ሚኒስቴር በ12ኛ ክፍል መልቀቂያ ብሔራዊ ፈተና ላይ የሚካተቱ የትምህርት አይነቶችን አስመልክቶ ያሳለፈው ውሳኔ በባለሙያዎች ትችት ተሰንዝሮበታል። ለአሜሪካ ድምጽ አስተያየታቸውን የሰጡ ባለሙያዎች ከውሳኔው አስቀድሞ ከባለድርሻዎች ጋር ውይይት መደረግ እንደነበረበት ጠቅሰው ጥናት እንደሚያስፈልገው አመልክተዋል። የትምህርት ሚኒስቴር በበኩሉ በብሔራዊ መልቀቂያ ፈተናው ይካተታሉ የተባሉ የትምህርት አይነቶች በአዲሱ ስርዓተ ትምህርት መሰረት እንደተመረጡ አስታውቋል። በስርዓተ ትምህርቱ ቀረጻም የባለሙያዎች ውይይት እንደተደረገ የተቋሙ የዝግኙነትና የኮሚኒኬሽን ስራ አስፈጻሚ አመለወርቅ ህዝቅኤል ለአሜሪካ ድምጽ ገልጸዋል። ገብረ ሚካኤል ገብረ መድን በዚህ ጉዳይ ተጨማሪ አዘጋጅቷል።
የትምህርት ሚኒስቴር በዘንድሮ ዓመት በ12ኛ ክፍል መልቀቂያ ብሔራዊ ፈተና ላይ የሚካተቱ የትምህርት አይነቶችን ይፋ አድርጓል። የሚኒስቴሩ የህዝብ ግንኙነትና የኮሙኒኬሽን ስራ አስፈጻሚ አመለወርቅ ህዝቅኤል ለአሜሪካ ድምጽ በሰጡት ቃለ መጠይቅ ለማህበራዊ ሳይንስ ተማሪዎች የሚሰጠው ፈተና እንግሊዘኛ፣ ሂሳብ፣ ታሪክ፣ ጂኦግራፊ፣ ኢኮኖሚክስ እና ስኮላስቲክ አፕቲቲዩድ የሚባሉ የትምህርት አይነቶችን እንደሚያካትት ዘርዝረዋል። የተፈጥሮ ሳይንስ ተማሪዎች ደግሞ እንግሊዝኛ፣ ሂሳብ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ እና ስኮላስቲክ አፕቲቲዩድ ይፈተናሉ ብለዋል። ከዚህ ቀደም ሲሰጥ የነበረው የስነ ምግባርና የስነ ዜጋ ትምህርት ግን ከመልቀቂያ ፈተናው ውጪ እንደተደረገ አስታውቀዋል። በጅማ ዩኒቨርሲቲ የሚዲያና ኮሙኒኬሽንስ መምህር ዶክተር ጌታቸው ጥላሁን በሚኒስቴሩ ውሳኔ ከማይስማሙት ባለሙያዎች አንዱ ናቸው።
መጀመሪያ ትምህርቱ ራሱ የሚያስፈልጋቸው ይመስለኛል ወጣቶቹ ለልጆቹ በብዙ መልኩ ከሞራልም ከስነ ምግባርም አንጻር ይሁን ከሲቪክ ራይትስ እና ሪስፖንሲቢሊቲስ እነሱን መብታቸውንም ኃላፊነታቸውንም እንደሚገባ ማወቅ መለማመድ እንዲችሉ የሚያስፈልግ ትምህርት ይመስለኛል። ነውም ባለፉት ብዙ ዓመታት እየተሰራ ነው። አልፈውም እኮ ደግሞ ዩኒቨርሲቲ ሲመጡ እንደገና አለ የኮርስኛም ጋር ዲፓርትመንቱ አለ ስራው አለ። ስለዚህ አግባብ አድርጌ አልወስደውም።
በአዲስ አበባ ዩኒቨርሲቲ የስርዓተ ትምህርት መምህርና ባለሙያ ዶክተር ዳዊት መኮንን ደግሞ የሁለተኛ ደረጃ ተማሪዎች በምን አይነት ትምህርቶች መመዘን አለባቸው የሚለውን ለመወሰን ከግምት መግባት ያለባቸው ነጥቦች እንዳሉ ያመለክታሉ። ባለሙያው በሂደቱ ታሳቢ መደረግ ይገባቸዋል ካሏቸው ነጥቦችም የተወሰኑትን ዘርዝረዋል።
የመጀመሪያ መሰረታዊ ጉዳይ የሁለተኛ ደረጃ ትምህርት አላማዎች ምንድን ናቸው የሚለውን ከትምህርት ፖሊሲውም አንጻር ይሁን ካልተጻፉ ጉዳዮች በመነሳት እዛ ላይ ስምምነት መድረስ ያስፈልጋል። የዚህ ስርዓተ ትምህርትስ ምን ምን መሰረታዊ ክለቶችና ብቃቶችን ሊያሳድግ ተፈልጓል የሚለው ሁለተኛው መሰረታዊ ጥያቄ ነው። ሶስተኛው የምንመዝናቸውን የትምህርት አይነቶች ለመወሰን በሀገራችን ያሉ የከፍተኛ ትምህርት ተቋማት ምን አይነት የሰው ኃይል ሊያሰለጥኑ ይፈልጋሉ የሚለውንም መተንተን ያስፈልጋል። ትምህርት ምን አይነት ዜጋ ማዘጋጀት አለበት? ተማሪዎቻችን ምን አይነት ክህሎት ያስፈልጋቸዋል የሚለው ላይ ከቴክኖሎጂ እድገት ከሳይንስ እድገት ጋር በተያያዘ ተፈላጊ ናቸው የሚባሉ ክህሎቶች አሉ። እነዚህን ክህሎቶች በተለያዩ ትምህርቶች ማሳደግ ይቻላል እና እነዚህ ጉዳዮች ምንድን ናቸው ተብሎ ትንተና ከተደረገ በኋላ ይህን ማዕቀፍ መሰረት ባደረገ ተማሪዎቻችን የሚፈትኗቸውን የትምህርት አይነቶች መወሰን ይችላል።
ዶክተር ጌታቸውም ውሳኔው ጥናትን መሰረት ማድረግ እንደነበረበት አስገንዝበው እቅዱም ቀድሞ ሊነገር ይገባ ነበር ይላሉ።
ትምህርት መቼም የአመት አይደለም የሳምንት ወር አይደለም እቅድ ነው መሆን ያለበት። ዘመናት እንደውም የአስርት አመታት ከዛ በላይ ፕላን የሚጠይቅ ይመስለኛል። ልጆች እኮ ሲያጠኑ ሲማሩ ሲዘጋጁ ቆይተዋል። ይህንን የሲቪክ ትምህርት ደግሞ ሲያጠኑ ሲዘጋጁ ቆይተዋል እና ዝም ብሎ ድንገት ነው የለም ይሄ ወይም ያኛው አለ ማለት እኔ አግባብ ነው ብዬ አልወስደውም። ልጆቹ የትኛውን ትምህርት መቼ እንዴት ይወስዳሉ የሚለው ነገር በጣም እንደው በድንገት መሆን የሚገባው አይመስለኝም። አይሆንም። ፍረስትሬት ያደርጋሉ ልጆች። ጊዜያቸውን አጥፍተዋል፣ ጉልበታቸውን አጥፍተዋል። እውነት ለመናገር በጣም ስትረስ ያለበት እድሜና የትምህርት ደረጃ ላይ ነው ያሉት። አምና ካቻምና ያለፍነውን ነገር ያውቃሉ በቅርብ 2-3% ብቻ የሚያልፍበት ሂደትን ያውቃሉ በቅርብ ርቀት እና ይህንን ሁሉ ጫና አልፈው በሚገባ ተዘጋጅተው ፈተና ላይ መቀመጥና ውጤታማ እንዲሆኑ ካስፈልገ ምን እንደሚወስዱና ምን እንደማይወስዱ ቀድሞ ነው ማወቅ ያለባቸው።
የሚኒስቴሩ ቃል አቀባይ አመለወርቅ ህዝቅኤል በበኩላቸው ውሳኔው በአዲሱ ፖሊሲ መሰረት የተዘጋጀውን ስርዓተ ትምህርት መነሻ ማድረጉን ገልጸዋል። በመልቀቂያ ፈተናው እንዲካተቱ የተመረጡት ትምህርቶችም ተማሪዎች እስከ 12ኛ ክፍል ድረስ የሚወስዷቸው እንደሆኑ ተናግረዋል።
ለምሳሌ የስነ ምግባርና የሲቪክ ትምህርት ከዚህ በፊት ይሰጥ ነበር፣ በዚህኛው አይሰጥም። በትምህርት አይነቶች ግን ከ10ኛ ክፍል ባለው የሚሰጥበት ሁኔታ አለ። እንደዚህ የሲቪክ ትምህርት ከዛ ውጪ ደግሞ አንዳንድ ትምህርቶች የማዘር ታንግ እንደ ስፖርት የመሳሰሉ ትምህርቶች እስከ 10ኛ ክፍል ድረስ ተካተው 11ኛ እና 12ኛ ላይ ደግሞ የቤዚክ አካዳሚክ ትምህርቶች እና የሙያ ትምህርቶች ስለሆኑ የሚማሩት። 12ኛ ክፍል ፈተና ደግሞ ከ9ኛ ክፍል ጀምሮ እስከ 12ኛ ጭምር የተማሩትን የሚያካትት በመሆኑ ምክንያት ያልተካተቱ አሉ። ከነዚህ መካከል ሲሚስን አልተካተተም ማለት ነው።
የአዲስ አበባ ዩኒቨርሲቲው የስርዓተ ትምህርት መምህር ዶክተር ዳዊት በመልቀቂያ ፈተናው የትኛው ትምህርት ይካተት የትኛው ሲቀር የሚለውን ጉዳይ ለመወሰን ሰፋ ያለ ንግግር እንደሚያስፈልግ ያስገነዝባሉ።
ይሄ ያንድ ትምህርት መውጣትና መግባት አይደለም። በኢትዮጵያ የሁለተኛ ደረጃ መልቀቂያ ፈተና ውስጥ ይገቡ የሚገባቸው በርካታ የትምህርት አይነቶች ይኖራሉ ብዬ አስባለሁ። መጥቀስም ይቻል ይሆናል። ኮምፒውተር አስፈላጊ ፊልድ እየሆነ ባለፈው ላይ የመጣ ነው። ቋንቋ ላይ ብትሄድ እኛ ሀገር የእንግሊዝኛ ቋንቋ ልንፈትናለን፣ ሀገራዊ ቋንቋዎችን በተለያዩ የፖለቲካ ጉዳዮች ምክንያት አግልን አንፈትንም። ብዙ ሀገር ብትሄድ ታሪክን ሁሉም ተማሪዎች የሚማሩ ትምህርት ነው። በቴክኖሎጂም ደረጃ ብትሄድ፣ በስነ ጥበብም ብትሄድ በተለያዩ ሀገሮች ተማሪዎችን ፍላጎት መሰረት አድርጎ ጥናት ከተደረገ በኋላ የተለያዩ ትምህርቶች ይቀርቡላቸው እና ማንኛው ተማሪ የትኛውን ትምህርት መፈተን ይፈልጋል፣ ወደፊትስ ምን ማጣት ይፈልጋል የሚለውን መሰረት ባደረገ ማዕቀፍ የሚወሰኑ ይሆናል ማለት ነው። በዚህ ሂደት ላይ የትምህርት ባለሙያዎችን፣ ወላጆችን፣ ሌሎችን የሚመለከታቸው አካላት ተወያይተው የሚወስኑት ጉዳይ ነው ብዬ ነው የማስበው።
ለመምህሩ ማሳሰቢያ ምላሽ የሰጡት የትምህርት ሚኒስቴር ቃል አቀባይዋ አመለወርቅ ሕዝቅኤል በ2015 ዓ.ም የተተገበረው አዲሱ የትምህርት ፖሊሲ ሲዘጋጅና ስርዓተ ትምህርቱም ሲቀረጽ በባለሙያዎቹ ውይይት ተደርጎበታል ነው የሚሉት።
ከመነሻው ካየነው ሮድማፑ ሲዘጋጅ ጀምሮ በተለያየ ደረጃ የተለያዩ አካላትን ለማወያየት ተሞክሯል። ስርዓተ ትምህርቱ ላይ በተለያየ መንገድ ግንዛቤ ለማስረጽም ተሞክሯል። አሁንም እየተሰራ ነው ያለው። እነዛን ተከክለን አሁንም ቢሆን የወጡ ፈተናዎች እንደ ትምህርት ሚኒስቴር ይሄ ስርዓተ ትምህርቱ መነሻ አድርገን የተወሰነ መሆኑን ለመግለጽ ወዳለሁ።
የዘንድሮው የ12ኛ ክፍል መልቀቂያ ፈተና መቼ እንደሚሰጥ የተጠየቁት አመለወርቅ ሕዝቅኤል ምላሽ ከመስጠት ተቆጥበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አሁን ደግሞ ወደ አፍሪካ ዋንጫ የተመለከተ ዘገባችን እናልፋለን። በኮትዲቫር አዘጋጅነት የተካሄደ የሚገኘው የአፍሪካ ዋንጫ በድምቀት እንደቀጠለ ነው። በዚህ ጉዳይ ላይ ያሉ አዳዲስ መረጃዎችና ሐሳቦች በተመለከተ አዲስ ቸኮል እንደሚከተለው አጠናቅሯል።
በዘንድሮ የአፍሪካ ዋንጫ ውድድር ተጋጣሚዎቻቸውን በማሸነፍ ለግማሽ ፍጻሜ የደረሱት ናይጄሪያና ደቡብ አፍሪካ ነገ ረቡዕ ከምሽቱ 2 ሰዓት፣ አይቮሪ ኮስትና ዲሞክራሲያዊ ሪፐብሊክ ኮንጎ ደግሞ በተመሳሳይ ዕለት ከምሽቱ 5 ሰዓት ላይ በሚያደርጉት ጨዋታ ለዋንጫው የሚፎካከሩ ሁለቱ ብሔራዊ ቡድኖች ይታወቃሉ። በድሬዳዋ ስፖርት ኮሚሽን ያገኘዋቸው ኢንስትራክተር መንግስቱ በቀለ በምዕራብ አፍሪካ የምትገኘው አይቮሪ ኮስት እያስተናገደች ያለችው የዘንድሮ አፍሪካ ዋንጫ ከመክፈቻው አንስቶ ሙሉ ዝግጅቱ የተዋጣለት ነው ይላሉ። እንደ ኢንስትራክተር መንግስቱ ግምት ብዙ ያልተጠበቁ ውጤቶችን እያስተናገደ ባለው አገራዊ ውድድር ናይጄሪያና አይቮሪ ኮስት ለዋንጫ መቅረብ የተሻለ እድል አላቸው።
የሁለቱን ቡድኖች ስናያቸው አሁን የመጡበትን አመጣጥ ስንመለከት የኮትዲቫር ቡድን ከጊዜ ወደ ጊዜ ተሻሻለ፣ ራሱን አፕግሬድ ያደረገ የመጣ ቡድን ነው። በመጀመሪያዎቹ ጨዋታዎች ላይ ከመደብም ለማለፍ እድሜ ለሞሮኮ ብሎ ያለፈ ቡድን ነው። ሆኖም ግን አሁን ስናየው በጣም ከበፊት ውስጥ ተምሮ ጥንቃቄ ያለበት ጨዋታ እየጨዋታ የመጣ ቡድን ነው። ዲሞክራቲክ ኮንጎና ሳውዝ አፍሪካም እንደዚሁ ጥሩ ቲሞች ናቸው። ሳውዝ አፍሪካ በተለይ የሚናበብ ቡድን፣ የተጠና ጨዋታ የሚጫወት ቡድን ነው። ናይጄሪያ ደግሞ በጣም ጠንቃቃ ቡድን ነው። በተለይ የግቡን የማያስደፍር የተከላካይ መስመር ጠንካራ ያለው ቡድን ስለሆነ እንግዲህ አራቱም ስናያቸው ጥሩዎች ናቸው። በእድሜ አኳያ ስናያቸው የደቡብ አፍሪካና የዲሞክራቲክ ኮንጎ ቡድኖች ልጆች ናቸው። የኮትዲቫርና ደግሞ የናይጄሪያ ትንሽ በሰል ያሉ ናቸው። ከዚህ አንጻር ስመለከተው እኔ ናይጄሪያ መጣሽ ይመስለኛል። ከዚህኛው ግን በጣም ጠንካራ ፉክክር ነው። ሆኖም ግን ያው ኮትዲቫሮች ብዙም ጫና ኖሮባቸው ጨዋቱም ስህተታቸውን እያረሙ ስለመጡ የማለፍ እድል አላቸው ብያለሁ ጠብቃለሁ።
ለ23 አመታት በልዩ ለኢትዮጵያ እግር ኳስ ክለቦች ተጫውቶ ያሳለፈው ፈቃዱ ተከው በብዙዎች ዘንድ በሚታወቅበት ቅጽል ስሙ ዶቃ ተመሳሳይ ግምት ነው ያለው።
ናይጄሪያና ደቡብ አፍሪካ ጥሩ ጨዋታ ያሳያሉ ብዬ ገምታለሁ ከኮትዲቫርና ከኮንጎ ከሚያደርጉት። ስለዚህ ከናይጄሪያና በናይጄሪያም ብንወስድ ናይጄሪያ ጥሩ ናቸው። ያው እንዳልኩ ልምድ አላቸው፣ ኮንፊደንሳቸው ደስ ይላል። ጥሩ ኳስ የሚችሉ ልጆች አሉበት። በተለይ አጨራረስ ላይ ጥሩ ናቸው። ያንን እንግዲህ ከተጠቀሙ መሀል ላይ ያሉት ኳስ የሚችሉ ልጆች አሉበት። እንግዲህ ናይጄሪያ ያሸንፋል ብዬ ገምታለሁ። ሳውዝ አፍሪካ እና 2-1 ኮትዲቫር እና ኮንጎ ያው ሁለቱም የጉልበተኛ ቡድን ናቸው። የተሻለ ኳስ የሚጫወት እንግዲህ ያሸንፍ ይችላል። ብዙ ጊዜ እንግዲህ ያው አይቨርስ ጊዜ ደረሳቸው ሞሮኮ እድል ነው። ያን እድል እየተጠቀመች በእድልም በእግዚአብሔር ኃይልም ኮትዲቫር እዚህ ሊደርስ ይችላለች። ግን በቀደም ያደረገችው ከሴኔጋል በጣም የሚገርም ጨዋታ ነው። በቃ ይሄን ጨዋታ ይዘው ባጋጠመ አሰልጣኝም ተነስተዋል። ግን ለምን እስከመጨረሻ ይሄን ጨዋታ ይዘው እንደማይቀጥሉ አይገባኝም እንጂ በርግጠኝነት እስካሁን የተጫወቱት 3 እና 4 ጨዋታዎች በእንደዚህ አይነት አካሄድ ቢሄዱ ኖሮ በርግጠኝነት ዋንጫውን ይበላሉ የሚል ግምት አለ። ስለዚህ አሁንም የሴኔጋልን ጨዋታ አይነት ከደገሙ ዋንጫውን ሊበሉ ይችላሉ። ያነዚ ከተጠቀሙ ኮሲቫሮች አሁንም ያሸንፋሉ የሚል ግምቱ ለነሱ ሰጥቻለሁ። ግን ቀላል ተፎካካሪ አይሆንም ዲሞክራቲክ ኮንጎ እና ያው ጥሩ ጨዋታ እና ያለን ብዬ እጠብቃለሁ። ናይጄሪያና ኮትዲቯር ለዋንጫ ይደርሳሉ ብዬ ነው የማስበው።
የቀድሞ የድሬዳዋ ጨርቃጨር ክለብ ተጫዋች የነበረው ትንሳኤ ምትኩ ግን ከናይጄሪያ ይልቅ ደቡብ አፍሪካ ለዋንጫ ፉክክሩ የመብቃት የተሻለ እድል አለው ይላል።
ናይጄሪያ ኳስ ይዞ የሚጫወት ነው። ሳውዝ አፍሪካ እንደሞ ስታይ ሳውዝ አፍሪካ ቅንጅታቸው አንድ ነው። ሲያጠቁ አንድ ላይ ነው፣ ሲከላከሉ አንድ ላይ ነው። ቲም ስፕሪታቸው ቆንጆ ነው። ሳውዝ አፍሪካን እንዳየ ነው ያው ኳስ ብዙም ይዘው ባይጫወቱም ያገኙትን ኳስ ግን የሚጠቀሙ አጥቂዎች አላት። ጥሩ ነው ብዬ ነው የምገምተው።
እና ከሁለቱ ማን ያሸንፋል?
እኔ ሳውዝ አፍሪካ ያሸንፋል የሚል ግምት አለኝ። ሁለት ለባዶ ያሸንፋል ብዬ ገምታለሁ። አዎ ያው ኮንጎም ሳይጠበቅ እዚህ ደረጃ የደረሰች ቲም ነው። ጥሩ ቲም ነው ኮንጎ። አሜሪካ ውስጥ ያው እንደነገርኩ አጀማመሩ ጥሩ ባይሆንም አሁን ግን ጥሩ ክፍተታቸውን እየሸፈኑ ነው እዚህ ደረጃ የደረሰው። በደጋፊው ፊት ነው እየተጫወተ ያለው። እኔ አሜሪካ ውስጥ ያሸንፋል የሚል ግምት ነው ያለኝ። ሶስላንድ ያሸንፋል የሚል ግምት አለኝ።
ዋንጫውን የማሳት የተሻለ እድል ያለውስ ማን ይሆን? ኢንስትራክተር መንግስቱ ናይጄሪያ ዋንጫውን ሊያነሳ ይችላል ይላል።
ዋንጫ ማን ይበላል? እኔ ናይጄሪያ ይበላል ብዬ ነው የማስበው። ከምድባቸው ካለፉ ናይጄሪያና ኮትዲቯር ገናኙ ናይጄሪያ አሸንፎ ወስዳ። ምክንያቱም የናይጄሪያ ጠንካራ ቡድን ነው። መቼ ማጥቃት እንዳለበት ምን ማድረግ እንዳለበት የሚያውቅ ቡድን ስለሆነ ለዚህም ነው ከሳውዝ አፍሪካ ያለውን ጨዋታ ለሱ ግምቱን የሰጠሁት ማለት ነው። ስለዚህ ከዚህ አንጻር እኔ የዘንድሮን የአፍሪካ ዋንጫ ናይጄሪያ ውስጥ ያለ የሚል ግምት አለኝ።
የፈቃዱ ተካው ምዶቃና ትንሳኤ ግምት ግን አይቮሪ ኮስት ያደላ ነው።
የመጨረሻው ግን አይቮሪ ኮስት ናይጄሪያን አንድ ለባዶ ያሸንፋል ብዬ ጨምራለሁ። የዋንጫ ጨዋታ
አይቮሪ ኮስት ምልህ ያሸንፋል ምልህ አንድ ደጋፊ ፊት ነው፣ አዘጋጅ ሀገር ነች። በፊት የነበረባቸውን ድክመት እያረሙ ነው የመጡት። እያንዳንዷን ጨዋታ ብትከታተል አይቮሪ ኮስት እንዳመጣጡ አይደለም እንዳጀማመሩ አይደለም። አሁን በጣም ተለውጠው ጥሩ ደረጃ ላይ ነው። ከተከላካይ አንስተ እስከ አጥቂ ድረስ ያሉት እንትኖች ጥሩ ለውጥ እያሳዩ ነው። አሁን ደግሞ በአገራቸው ልጅ ነው እየሰለጠኑ ያሉት። ጥሩ መነሳሳት ህዝቡን ቅስቀሳ ተደርጎ በተለይ ድሮግባ የሚሰራው ስራ ደጋፊዎቹን እያነቃቃ ከሜዳ እንዳይቀሩ ይሄም አስተዋጽኦ ስላለው እኔ አይቮሪ ኮስት ያሸንፋል የሚል ግምት ነው ያለኝ። ሁለት ለአንድ ያሸንፋል የሚል ግምት አለ።
የዘንድሮ አፍሪካ ዋንጫ እንዳጀማመሩ ሳይሆን በሂደት በተመዘገቡ ውጤቶች ከቅርብ ዓመታት ወዲህ ከታዩ አፍሪካ ዋንጫዎች ሁሉ የተሻለ ነው ሲሉ ያነጋገርናቸው የእግር ኳስ ቤተሰቦች ይናገራሉ። የተመዘገቡ ውጤቶችን የእግር ኳስ ውጤቶችን የመተንበይ የተሻለ ችሎታ አለን የሚሉትን ሁሉ እጅ ባፍ ያስጫነ ሆኗል። ከምድብ ማጣሪያው በቀጥታ ማለፍ ሳትችል ቀርታ ምርጥ ሶስተኛ በሚል ተንገዳግዳ ያለፈችው አስተናጋጇ አይቮሪ ኮስት ሳትታሰብ እዚህ ደርሳለች። ግማሽ ፍጻሜውና ፍጻሜውን አሸንፋ በደጋፊዎቿ ፊት ዋንጫ ታነሳ ይሆን ወይስ ያልተጠበቁት እንደ ኮንጎና ደቡብ አፍሪካ ተአምር ያሳዩ ይሆን? ቅዳሜ ምሽት የሚካሄደው ዋንጫ ጨዋታ ምላሹን ይሰጠናል። አሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የዘንድሮን የአፍሪካ ዋንጫ የተመለከተውን ጥንቅር ነበር ቀደም ሲል ባድለባይ አዲስ ቸኮል ያስደመጠን። የስፖርት ላይ ያሉ ባለሙያዎች ደግሞ ግምታቸውና መላምታቸውን ማስቀምጧል። እናንተም በየቤታችሁ የየራሳችሁን ግምት በአፍሪካ ዋንጫ አሸናፊነት ዙሪያ ላይ እንደምታስቀምጡ ተስፋ አድርጋለሁ። አሁን ወደ ቀጣይ ሌላ ዘገባችን ስናልፍ ደግሞ የኢትዮጵያ ካፒታል ገበያ ባለስልጣን የውጭ ኢንቨስትመንት ባንኮችን ለማስገባት ፈቃድ መስጠት እንደሚጀምር አስታውቋል። በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ ፈቃድ ያገኛሉ የተባሉት የውጭ ኢንቨስትመንት ባንኮች ከተለመዱት የንግድ ባንኮች የተለዩ ስለመሆናቸው ተናግረዋል። መንግስትም አስፈላጊውን የቁጥጥር ስራ ለማከናወን የሚያስችለውን ዝግጅትም ሊኖረው እንደሚገባ አመልክቷል። በዚህ ዙሪያ የተጠናቀረውን ዘገባ ተከታትለን እንመለስ። ኢትዮጵያ የውጭ ባንኮች በአገሪቱ ንግዳዊና ኢኮኖሚያዊ እንቅስቃሴ ውስጥ መሳተፍ እንዲችሉ ፈቃድ መስጠት ልትጀምር እንደሆነ የካፒታል ገበያ ባለስልጣን አስታውቋል። ሮይተርስ ሂደቱን እንዲቆጣጠር ኃላፊነት የተሰጠውን የባለስልጣኑን ኃላፊዎች ዋቢ አድርጎ ባወጣው ዘገባ የፈቃድ አሰጣጡ የሚጀመረው ለኢንቨስትመንት ባንኮች ብቻ እንደሆነ ገልጿል። በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ እንደሚሉት ፈቃድ ያገኛሉ የተባሉት የኢንቨስትመንት ባንኮች ከተለመዱት ንግዳዊ ባንኮች የተለዩ ናቸው።
ልክ እንደ ንግድ ባንክ የሚቆጥቡበት የሚበደሩበት አይነት ድርጅት አይደለም። ባንክ ሳይሆን የእሱ ዋና ስራ ምንድን ነው? ይህ አይነት ድርጅት ካፒታል ማርኬት ላይ አክሲዮኖች ወይም ሰነዶችን የሚያሻሻት እና የማሳለጥ ስራ ነው የሚሰራው ማለት ነው። ይሄ በቃ ልክ እንደ ሌላ ድርጅት ሰራው ማለት ነው። አንድ ድርጅት ለመጀመሪያ ጊዜ ወደ ካፒታል ማርኬት ሊስትድ ሲሆን ያንን ፕሮሰስ ኮንሰልት የሚያደርግ ድርጅት ማለት ነው። ዋናው ስራውም ካፒታል ማርኬት ጋር የተገናኘ ስለሆነ ይሄ የሚመሰረተውን ድርጅት ወይንም ከውጪ የሚመጣው ሀገር ውስጥም ሊመሰረቱ ይችላሉ። አሁን ምን ተጠብቆ ምንድነው ኢትዮጵያ ውስጥ ያሉት ይሄን አይነት ድርጅት ማቋቋም ይችላሉ። ድርጅት ነው፣ ሼር ካምፓኒ ነው የሚሆነው፣ በአክሲዮን የሚተዳደር ድርጅት ነው የሚሆነው። ስለዚህ ማንም ሰው ኢትዮጵያ ውስጥ ያለ የተቀመጠ ካፒታል አለ፣ ባንኮችም ሊያቋቁሙ ይችላሉ። ባይዚ ባንክ ለራሱ ይሄ ኩባንያ ድርጅት ማቋቋም ይችላል፣ ግለሰቦችም ማቋቋም ይችላሉ በአክሲዮን ማለት ነው። ኢንቨስትመንት ባንክ ኢትዮጵያ ውስጥ ፕራክቲሱ የለም። ለምንድን ነው የሌለው? ካፒታል ማርኬት ስለሌለ። ሶ የኢንቨስትመንት ባንክ አሁን የሚቋቋመውም ከውጭም ሊመጡ ይችላሉ። የሚመጡትም አሁንም ኢትዮጵያ ውስጥ ነው የሚቋቋሙት። ለምንድን ነው ካል ኢትዮጵያ ውስጥ ገና ለመጀመሪያ ጊዜ አሁን ካፒታል ማርኬት በቅርብ ጊዜ እያቋቋመ ስለሆነ የሚመጣ ነው።
የካፒታል ገበያ ወይም የሰነድ መዋለ ንዋይ ገበያ ማቋቋሚያ አዋጅን የሕዝብ ተወካዮች ምክር ቤት ሰኔ 3 ቀን 2013 ዓ.ም ባካሄደው ስብሰባ በሙሉ ድምጽ በማጽደቅ ወደ ስራ እንዲገባ አድርጎታል። ይህን ተከትሎም የካፒታል ገበያ ባለስልጣን ተቋቁሟል። ዶክተር ዳኪቶ የካፒታል ወይም የሰነድ መዋለ ንዋይ ገበያ ምንነትን ያብራራሉ።
ድርጅቶች ካፒታል የሚያንቀሳቅሱበት ወይ ደግሞ ሬይዝ የሚያገኙበት ገበያ ማለት ነው። በደር ሊሆን ይችላል፣ ቦንድ ሰነድ አፍይዞ ኦር ለባለቤቶች አክሲዮን በመሸጥ ባለቤቶች ብር የሚያገኙበት ገበያ ማለት ነው። እዚህ ካፒታል የሚንቀሳቀስበት ገበያ ማለት ነው። ካፒታል ማርኬት አንድ በአክሲዮን የተቋቋመ ድርጅት ብር ቢፈልግ ድሮ ባንክ ቤት ሄዶ ነው የሚበደረው። አሁን ሰነዶችን አስይዞ መበደር ይችላል ማለት ነው። ሰነድ ይዞ እየሸጠ ለአባይ ግድብ መንግስት ቦንድ ሽጦ ብር ሰብስቧል። እንደዛው ድርጅቶችም ሰነድ አስይዞ መበደር የሚችሉበት አይነት ገበያ የሚፈጥር አንድ፣ ሁለተኛ አክሲዮን መሸጥም ከፈለጉ አክሲዮንን በመሸጥ ራሳቸውን ብር ካፒታል ማንቀሳቀስ የሚችሉበት ገበያ ማለት ነው።
የፋይናንስና ኢኮኖሚ አማካሪው አቶ ይርጋ ተስፋዬ በኢትዮጵያ የካፒታል ገበያ ምስረታንም ሆነ የውጭ ባንኮችን ተሳትፎ የተመለከቱ ውሳኔዎች የዘገዩ ናቸው ይላሉ። ይህም ሆኖ አሁን ለኢኮኖሚው ከፍተኛ ፋይዳን የሚያስገኙ እንደሆነ ይጠቁማሉ።
የካፒታል ገበያ ሲኖር አንድ ካምፓኒ ላይ ገንዘብ ኢንቨስት ለማድረግ የምትተማመንበት የመንግስት ተቋም ወይንም ሶስተኛ ወገን ተቋም አለ ማለት ነው። አሁን ኢትዮጵያ ውስጥ ትልቁ ችግር ገንዘብ ኖሮ ምን አይነት ካምፓኒ ላይ ኢንቨስት ላድርግ ብለህ መረጃ ማግኘት ነው። የካፒታል ገበያው ደግሞ ያንን መረጃ ነው የሚሰጠው። የትኛው ኩባንያ ከየትኛው ኩባንያ የተሻለ ማኔጅመንት ቲም አለው፣ ፕሮፌሽናሊ ማኔጅ እየተደረገ ነው፣ አትራፊ ነው ምናምን የሚለውን ነገር ለካፒታል ገበያ ድርጅቶቹ ሰነዶቻቸውን ይፋ ስለሚያደርጉ በዛ መሰረት ብዙ አናሊሲስ ተሰርቶ ካምፓኒዎቹ ሬት ሁሉ ሊደረጉ ኮሚቴኛው የቻለ ካምፓኒ አይደለም ተብሎ በየአመቱ መረጃ ለህዝብ ስለሚወጣ ህዝቡም ያለውን ገንዘብ የት ጋር ለማን የትኛው ካምፓኒ ጋር ኢንቨስት ማድረግ አለብኝ ብሎ እንዲያስብ ያደርጋልና ጥሩ ነው ብዬ አስባለሁ። እንግዲህ ህዝቡ በየኪሱ በየባንኩ ያለው ገንዘብ ወደ ኢንቨስትመንት እንዲሄድ ኩባንያዎች ውስጥ እንዲገባ ኩባንያዎችም ሞሮለስ ያላቸውን የካፒታል ጥረት በዛ መልኩ በኢኩዊቲ መልኩ ኮንትሪቢዩት እንዲያደርጉ ያደርጋል። ሁለተኛ ለቀው መውጣት የሚፈልጉ ሰዎች አክሲዮን ያላቸው ሰዎች ካሽ ቢፈልጉ ምንም ሊያደርጉ አይችሉም፣ ወይም መደበኛ ባልሆኑ ገበያዎች በሰው በሰው ነው የሚሻሻጡት እና ኢኮኖሚውን በትውውቅ በፐርሶናል ኔትወርክ በቤተሰብ ዝምድና አይነት ግንኙነቶች ላይ መሰረት ካደረጉ የቢዝነስ ተቋማት አውጥቶ በትክክል ኮርፖሬት ወደሆነ የነጻ ገበያ ስርዓት በሚፈልገው መልኩ ለመምራት የሚያስችል ትልቅ ተቋም ነው ብዬ ነው የማስበው።
ከካፒታል ገበያ በተጨማሪ የባንክ የፋይናንስ ዘርፍ ለውጭ ባለሀብቶች ክፍት የሚያደርገው የፖሊሲ ማሻሻያም ላይ ነሐሴ 28 ቀን 2014 ዓ.ም በተካሄደው የሚኒስትሮች ምክር ቤት 13ኛ መደበኛ ስብሰባ ውሳኔ መተላለፉ ይታወሳል። ዶክተር ዳኪቶ በኢትዮጵያ የፋይናንስ ዘርፍ የውጭ ባለሀብቶች ተሳትፎ እንደ አውሮፓውያን አቆጣጠር ከ1974 በፊት የነበረ እንደሆነ ያወሳሉ። ይሁንና ላለፈው ግማሽ ክፍለ ዘመን ተከልክሎ የቆየው የውጭ ባለሀብቶች ተሳትፎ መፈቀዱ የውጭ ቀጥታ ኢንቨስትመንትን ለመጨመርና ለዜጎች የሚኖረውን የፋይናንስ አቅርቦት በማሳደግ ረገድ አስተዋጽኦ እንደሚኖረው ይናገራሉ። የተከበራችሁ ተመልካቾቻችንና አድማጮቻችን የዛሬ ጥር 28 2016 ዓ.ም የምሽት የአሜሪካ ድምጽ ዝግጅታችን ይመስል ነበር። አብራችሁ ስለነበራችሁ በጣም አመሰግናለሁ። የስርጭቱን ከስቱዲዮ በማቀናበር ብራና ይሉ እንዲሁም የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። አብራችሁ ስለነበራችሁ የማመሰግናችሁ አስማማየ ነው ነኝ። ከመላ የአሜሪካ ድምጽ ባልደረቦቻችን ጋር በመሆን ለነበራችሁ ቆይታ በሚያመሰግንኩ በዚህ ሰናበታለሁ። መልካም ምሽት ይሁንላችሁ። Thank you.